በደንብ ቢያስደስተኝም የኛ አዲስ አመት መለወጫ ስለሆነ ሴፕቴምበር 11ን አስታኮ ስለሚመጣ ያ ትውስታ ምንጊዜም በኔ ውስጥ አለ እና ልክ ዛሬ እንደተፈጠረ አይነት ነገር ነው ስሜት ያለኝ እና ጥሩ ትውስታ የለኝም።
ጥሩ ትውስታ አይኖርሽም አይደለም እንዳንቺ ለማመን በሚያስቸግር ሁኔታ በህይወት ለተረፈ ሰው በርቀት በዜና በቴሌቪዥን በተከታተል ነው ለሁላችንም ምን ያህል የሚረብሽ እንደሆነ የሚታወቅ ነው። ወደዚያች ዕለት ለመልስሽ ነው እንደወትሮሽ ጧት ስራ ገባሽ መስሪያ ቤትሽ ያለም የንግድ ማዕከል ህንጻ ላይ ነበር። እስኪ ተመልሰሽ ወደዛ ሁኔታው ሰጂን።
አመት ባሉ በፊት ለእረፍት ወጥቼ ስለነበር ቀኑ ተምታቶብኛል። የኛ አዲስ አመት መሆኑን ብዙውን ጊዜ አልገባም፣ አዲስ አመትን አልገባም ነበር እና አጋጣሚ ቀደም ብዬ ነው የገባሁት። የዛን ዕለት መስራት ያለብኝ ሪፖርቶች ስለነበሩ እንደደረስኩኝ መስራት ያለብኝን ሪፖርቶች እንትን አድርጌ ልክ ስመለስ በጣም ኃይለኛ የሚጋጭ ድምፅ ነው የተሰማው። በዛን ጊዜ ህንፃው እየታደሰ ነበር፣ ከላይ እያደሱ እየወረዱ ነበር ያሉት እና እቃ ሲወድቅ ምን ሲል ይሰማል ብዙ ጊዜ። ግማሾቹ አይ እንደ ልማዱ ከላይ እቃ የወደቀ ነው ይላሉ፣ ግማሾቹም እረ አይደለም ከውጭ ነው ይላሉ እና መጨረሻ ወደ መስኮቱ አካባቢ ያሉት አይ ሄሊኮፕተር ነው የተጋጨው ሚል ነገር መጣ። አሁን በዚህን ጊዜ በቃ ሁላችንም ወጣን፣ ወደ ደረጃው በደረጃ ነው መውረድ የምትችሉት የሚል ትዕዛዝ መጣ። እየወረድን ያለ ነው በቃ እየወጣንን ያለ ነው።
ስንተኛ ፎቅ ላይ ነበራችሁ ፈለቁ?
እኔ ብዙም ላይ አይደለሁም፣ ስድስተኛ ፎቅ ላይ ነበርኩኝ።
የትኛው ታወር ነው?
ሁለተኛ የተመታው ታወር ነው። እና እየወረድን እያለን የእሳት አደጋ ሰራተኞቹ ይወጣሉ፣ በደረጃው ወደ ላይ ይወጡ፣ ቀስ ብላችሁ ውረዱ፣ ቀስ ብላችሁ ውረዱ እያሉ እነሱ በአንደኛው ሳይድ ወደ ላይ ይወጣሉ፣ እኛ በአንደኛው ሳይድ ወደ ታች እንወርዳለን።
እሺ
እና ቀስ እያላችሁ ውረዱ፣ አይዟችሁ ይላሉ። ግን ምን እንደተፈጠረ አናውቅም። ውጭ ከወጣም በኋላ ወርደን የፈራረሰ መሬቱ ላይ የወደቀ ነገር አለ እና ምንድን ነው ብለን ከመንገድ ተሻግረን ስናይ ያ መጀመሪያ የተመታው ፎቅ እሳት በቃ በጎን በኩል እሳት ነው የሚታየው እና እስከዛን ድረስ ምን እንደሆነ ማናቅም እና ቆመን እያየነን ያለ ነው። እንዲህ ምን እንደሚደረግም አላወቅንም። በቃ ያው የእሳት አደጋዎች እየገቡ ስለሆነ ያጠፋሉ የሚል አይነት ነገር ነው። በቃ ሁሉም የተምታታ እንትን ያለው ከዛ ከላይ በቃ ልክ እንደ ወረቀት የሚበን ነገር ይታያሉ ትንሽ እስቲ ወደታች እስከሚቀርብ ድረስ። ከዛ እየቀረበ ሲመጣ የሚታይሽ እጅና እግር እንደዚህ በቃ እንትን ሲያደርግ ይታይሽ፣ ሰው እንደሆነ የሚታወቅሽ እጅና እግር ሲወራጅ ይታይሻል። ለካ ሰው ነው የሚወርደው ከላይ።
ከፎቁ ላይ የሚዘሉ ናቸው?
አዎ ከፎቁ ላይ እየዘለሉ የሚወርዱ ናቸው። እና እዛው ቆመን እያለን ሁለተኛው እንደገና በቃ ገባ እንደሆነ ማናቅም፣ ብቻ ግን በቃ እንደዚህ በጣም መቶት ወደ ውስጥ የገባ ነገር የተጫርና የገባ ነገር ነው የሚታየው። እና በቃ ተበታተን፣ ከዛ ሁሉም በየአቅጣጫው ሄደን መንገዳችን ጀመር፣ ሁላችንም በያለንበት። ወዴት እንደሆነ ማላቅም የሚሄደው ብቻ መሄዴን ነው ማቀው። እና በጣም ረጅም ከሄድኩኝ በኋላ መኪና ጋር ተሰብስበው ሰዎች በሬዲዮ ያዳምጣሉ። አሁን ወደ መኪናው ጠጋ ብዬ ምንድን ነው የተፈጠረው ምንድን ነው ብዬ ጠየቅኩኝ። ስጠይቅ አንደኛው አልሰማሽም ወይ ሁለቱም ወርልድ ትሬድ ሴንተር በፕሌን ነው የተመታው፣ የፔንሲልቬኒያም የእንትኑንም ነገረኝ ታክ ነው አለኝ።
ጥቃት ደርሷል አለሽ?
ጥቃት ነው ይሄ፣ ጥቃት ነው የደረሰው፣ ጥቃት ነው እና እነዚህ ቦታዎች ሁሉ ተመተዋል አለኝ። እና በቃ የዛን ጊዜ ምን ያህል ተስፋ እንደቆረጥኩኝ እና የትም እንደምሄድ ምንም እንደሆንኩም አላስታውስም። በቃ ዝም ብዬ ነው የምሄደው። አጋጣሚ ደግሞ ከዛ ስወርድ ልክ መውጣት ከጀመርኩኝ በኋላ ቆይ ቦርሳዬን ልያዝ ብዬ ቦርሳዬን አውጥቼ ይዤ ነበር የወጣሁት። ውስጡ ሴልፎኔ አለ ግን ቻርጅ አልተደረገም የለውም። እና ከዛ መንገድ ስጀምር ትዝ አለኝ ሳወጣው ማፊ የለውም እና ምንም የትም መደወልም አልችልም። አሁን እየሄድኩኝ ያለው ይመስለኛል እንግዲህ ባለቤቴ ይሞክራል መሰለኝ ታወሩ ላይ የነበረ የኮኔክሽን ለስልክ እንትንም ታወሩ ላይ ነበር ሱራቱ ስለተመጣ አይሰራም ስልክም አይሰራ
ኦኬ
ከዛ በቃ የሄድኩኝ ይያለው ባለቤቴ ለካ እዚህ አብሮ የሚሰሩ ሰራተኞች እንደተመጣ ባለቤቴ የት ነው የምትሰራው ምናምን ብለው ይጠይቁታል እና አላየም እሱ እንዴ ነው ሰቸዋረ እንደዚህ አይነት ወሬ አለ ብለው ይነግሩታል እና ሲያይ በቃ ሳቱ ይታያል በቴሌቪዥንም ወጣ ይታያል አሁን ከዛ እሱ በስልኬ ይሞክራል ያው ስልኬ አይሰራም በጣም ረጅም ከሄድኩኝ በኋላ በእጄ ይዤዋለሁ ስልኩን እና ስልኩ እጄ ላይ ጠራ ሳነሳሱ ነው
ባለቤቴ ነው
አዎ ባለቤቴ ነው እና የት ነሽ ሲለኝ እኔ የት ጋር እንዳለሁ አላቅም አልኩት እስኪ መንገዱን ቀና ብለሽ አንብቢው አለኝ ሳነበው መንገዱን እዚህ ቦታ ነኝ አልኩ በቃ እዛው ጋር ጠብቂኝ መጣሁኝ አለ ታው ያው በግሩ ነው ወክም ያደርገው ምንም እንቅስቃሴ የለም መኪናው በሙሉ ተጣባቋል መንገዱ ሁሉ ምን ሁሉ በቃ የተረባበሸ ነገር ነው ያለው
በዚህ ሰዓት ምን ሰዓት ነበር የመሸ ነው
አዎ ወደ ሰዓት በኋላ ባበሻ 9 ሰዓት አካባቢ ይሆናል
እሺ
አሁን ከዛ ሱዛ መጣ ምንም ምርጫ የለም ሄጃም የለም እኛ ምን ኖሮ ኒው ጀርሲ ነው መንገዱ ተዘግቷል ታነሎቹ ተዘግተዋል አንድ መንገድ ያለው ፌሪ ቦት ነው ፖሊሶቹ ይነግራሉ ወደ ኒው ጀርሲ የምትሄዱ ሰዎች ፌሪ ቦት ነው መውሰድ የምትችሉት ይያሉ ይናገራሉ ወደዛ መንገድ ጀመርን በቅራችን መሽቷል ያው ሰልፉ በጣም ጥምጥም ነው በቃ ሁሉ ሰው እሱ ነው የሚጠብቅ የነበረው ጠበቅን በአበሻ 3 ሰዓት ይሆናል በዛን ሰዓት ነው በቃ ያገኘነው
ሁለት ልጆች አሉኝ ብለሽኛል በጊዜው ትንንሾች እንደነበሩም ገልጸሽልኛል እና የልጆችሽ ነገር እንዴት አድርጋችሁ ልትገናኙ ቻላችሁ
ልጆቼ ሴቷን ጧት ትምህርት ቤት አስገብተን ነው ምን ሄደው ትንሹም ደግሞ ቤቢሲት አለችው እነሱን እንዲያመጡልኝ ጓደኛ ያለችና እሷ እንድታመጣልኝ ለመንገር ፈልጌ ነበርና ምንም መገናኛ አላገኘሁም እና መጨረሻ ላይ ወደ ሱቅ ጎራ ብለን ባትሪ ሞቶብኛልና ቤተሰብ ማግኘት አለብኝ ባክስ ቻርጅ አርግልኝ ስለው እሺ አለ እና ደውዬ ልጆቹን አምጪ ታመጫቸዋለሽ ወይ ስላት ሞሬዲ አምጥቻቸው እኔ ጋር ናቸው ልጆቹ አለችኝ እሷ በቃ ሐሳቤ አትሊስት ልጆቹ ገብተዋል ማታ ካበሻ 3 ሰዓት በኋላ ነው እንግዲህ የገባ ነው ግን በጊዜው ልጄ የምትማርበት ትምህርት ቤት የተመጣውን ህንጻ ኒው ጀርሲ ሆነሽ የትም ቦታ ሆነሽ ይታያል የልጄ ትምህርት ቤት ደግሞ ፊት ለፊት ከነሱ ትምህርት ቤት በደንበኛ ይታያል መስሪያ ቤቴ በየአመቱ ለልጆች ክሪስማስ ሲሆን የሚከበርላቸው እንትናልና ወስዳታለሁ በየአመቱ ወስዳት ነበር እና ታውቀዋለች
ያን ጊዜ ሴቷ ልጅሽ ትንሽ ነፍስ ታውቅ ነበር የስንት አመት ነበረች
ሁለተኛ ክፍል ትሁን አንደኛ ክፍል ትሁን እንደዛ አካባቢ ናት
ትንሽ ነች እሺ
እና እናቴ እኮ እዛ ነው የምትሰራው ብላ ታለቅሳለች ለልጆቹ እያወራች እና እንደዛ ያ ነገር ጭንቅላቷ ውስጥ አለ እና ማታ ቤስ ከስተምገባ ነው የምትጠብቀው ኦሬዲ አይታለች እና ሁኔታዎችን ሁሉ ደንግጣ ነው እየጠበቀችኛለችው እና ልጄ ደግሞ ገና 6 ወሩ ነበረ
ፈለቁ በዚህ ጥቃት ወደ 3000 የሚሆኑ ሰዎች ህይወት ነው የጠፋው ምን እንደተከሰተ ካወቅሽ በኋላ የአእምሮ መረበሽ የፍርሃት ስሜት ተከትሎ ነበር ባንቺ ላይ
ገርምሽ ልክ ቤት ከገባሁኝ አንድ ከግማይ ሰዓት በኋላ ሊሆን ይችላል የመስሪያ ቤት ዋነኛው ደወለና ሁሉንም ነገር ጠየቀኝ ምንም ነገር እንደማይፈጠር የሚያበረታታሽ ቃል የለም እንደሱ አይነት ለካ በዚህም ሰዓት እንደዚህ አይነት ነገር አለ ብለሽ የሚያሳስብሽ ነገር አለና አይዞሽ ምንም ነገር የሚፈጠር ነገር የለም የሚሰማሽ ነገር አለ ወይ የተመታሽ ነገር አለ ወይ ምናምን ብሎ ጠየቀኝ
እሺ
እኔ ምንም አልተመታሁኝም ደህና ነኝ አልኩት ምንም ነገር ቢያስፈልግ 24 ሰዓት ቁጥሬ ይኸውልሽ ብሎ ቁጥሩን ሰጠኝ እና ከዛ አትሊስት ለካ የሚፈልግም ሰው አለ ብዬ ትንሽ ጭንቅላቴ እንትን ማድረግ ጀመረ
ተረጋጋ
አዎ ተረጋጋ ከዛ ወዲያውኑ ሳይካትሪስቶች አሉ አይደል ያው አዎ በመስሪያ ቤቱ አሬንጅ ተደርጎ ፈልገሽ ብቻ ምትሄጂ በሳይሆን ግዴታ ሁኔታ ውስጥ ስለነበርሽ ውስጥ ስራ ምንም ከመጀመሩ በፊት ስራ በቃ ስራ እንዳለ ነው ባትመጡ ምን ብትሉ ምንም ችግር የለምና ግን ይሄን አቴንድ ማድረግ አለባችሁ ተብሎ እሱን አቴንድ አድርገናል።
ረዳሽ?
አዎ በጣም በጣም።
ፈለቁ የድሮ መስሪያ ቤትሽ ነበረበት የዓለም የንግድ ማዕከል እነዚህ ሁለቱ ሰማይ ጠቀስ ህንጻዎች የነበሩበት ቦታ መቅረብ ምን አይነት ስሜት ይሰጥሻል? ወደዛ አካባቢ ስትሄጂ ወይም አትሄጂም ወይ ትሰሪያለሽ ወይ?
ለብዙ ጊዜ አልሄድኩም ግን አሁን ህንጻው ከተሰራ በኋላ አንድ ጊዜ ሄጃለሁ። ጥሩ ስሜት የለኝም አየሁት ቦታውንም ግን ያሁኑ አይደለም የሚታየኝ የነበረው ሄጄም የሚታየኝ ያሁኑ አይደለም። ሁሉ ነገር እንደ አዲስ ነው የሚታየኝ የነበረውና ጥሩ እንትን የለኝም።
ያው የዛለት የሆነው ነው የሚመጣብሽ ተመልሶ።
አዎ።
ልጆችሽ እንግዲህ አሁን አድገዋል። የመስከረም አንዱ ጥቃት ራሱ ከደረሰ 20 አመት ደፍኗል። እናታቸው ከዚህ ማአት በመውጣትሽ ምን ይላሉ?
ትልቋ ነች የምታስታውሰው። እሷ ብዙ ጊዜ ይሄን ቀን በጣም ታከብረዋለች እና እኔንም የመጀመሪያ እንትን ማገኘው ከሷ ነው። ስልክ የምትደውለው የምታናግረኝም እሷ ነች የመጀመሪያ እና ይሄን ቀን በጣም እግዚአብሔርን የምታመሰግንበት ቀን ነው። እኔም እግዚአብሔርን የማመሰግንበት ቀን ነው። ይሄንን እድሜ ሰጥቶ ልጆችን እንዳሳድግ የነሱን ውጤት እንዳይ ስላበቃኝ እግዚአብሔርን በጣም ነው የማመሰግነው።
በዚህ ሁኔታ ውስጥ ማለፍሽ እንደዚህ ካለ ሰቅጣጭ አደጋ ውስጥ በህይወት መትረፍ መቻልሽ ባንቺ በነበረሽ የህይወት ፍልስፍና የዕለት ተዕለት ኑሮሽ እንዴት አድርጎ ቀየረሽ?
ህይወትን የምኖረው ዛሬን ነው። ዛሬን ብቻ እንደምኖር ነው የማስበው። ብዙ ማሰብ ብዙ መጨነቅም አግባብነት የሌለው መሆኑን አውቃለሁ። ነገን ብሎ መጠበቅም ምንም ዋስትና እንደሌለው አውቃለሁ። ማንም ሰው ዛሬን ነው ዛሬን ነው ተደስቶ ማለፍ ያለበት። ነገን የጠበቀ ሰው ነገን ላያገኝ ይችላል እና በእኔ በህይወት የለወጠኝ አንዱ ነገር ይሄ ነው።
አንቺ ተሰሪበት የነበረው የዓለም የንግድ ማዕከል አንደኛው ህንጻ ላይ በአንድ ትልቅ ኩባንያ እንደውም ምክትል ፕሬዝዳንትነት ደረጃ ደርሳ የነበረች ወጣት እስከዳር መላኩ፣ ፔንታገን ደግሞ የመከላከያ ሚኒስቴር ህንጻ ላይ ሽብርተኞች ባጋጩት አውሮፕላን ላይ ተሳፋሪ የነበረ ወጣት ዶክተር የኔነህ በትሩን በዚህ ቀን አተናቸዋል። ሁለቱን ነው እንግዲህ የምናውቀው። አንድ ሌላ ኢትዮጵያዊም እንደነበረ በእርግጠኝነት በስም አናውቀውም ሰምተናል። ነገር ግን አንቺ ይሄንን ሶስተኛውን ኢትዮጵያዊ በግልሽ እንደምታውቂው?
አዎ። ገና ወጣት ልጅ ነው። ክፋቢል 25 26 እንደዛ ቢሆን ነው። የሀጂ ለገሰ ልጅ ነው። የኢትዮጵያ ሀጂ ለገሰ የሚባሉ ቡናና ቆዳ ኤክስፖርት ናቸው። የእሳቸው ልጅ ነው።
እሺ። ስለዚህ ይኸው የምናውቀው እንግዲህ ሶስት ኢትዮጵያውያን በወጣት በአፍላ የሙያ የህይወት እድሜ ላይ የነበሩ ነው ያጣ ነው። ሌሎችም ሊኖሩ ይችላሉ በስም ማንነታቸውን ባናውቅ ነው። ወገኖችሽ ኢትዮጵያውያን ሰለባ መሆናቸውን ስትሰሚ ምን ተሰማሽ?
ብዙ ጊዜ ህይወትን ለማስተካከል ብለሽ ትለፊያለሽ፣ ትሮጫለሽ፣ ትወጫለሽ፣ ትወጃለሽ፣ ግን ህይወት ባልጠበቅሽ መንገድ ያገኝሻል እና ይሆናል ተብሎ ከሀገር ተርቆ ወጥቶም እንደዚህ አይነት ነገር ሊያጋጥም መቻሉ ህይወትሽን ብዙ የትም ብትሄጂ የትም ህይወትሽን መኖር ያለብሽን እንትን በደስታ መኖር እንዳለብሽ ነው። የትም ቦታ ተከፍቶ መኖር የለበትም ሰው። ሀገር ቤትም አሜሪካን ሀገር እድል አላጋጠመኝም አልሄድኩም ብሎ ሰው በጭራሽ መከፋት የለበትም። የትም ቦታ ብትሄጂ የትም ቦታ ብትሆኚ አንቺ የምትኖሪው ላይፍ የትም መኖር ያለብሽን ላይፍ ነው የምትኖሪው እና ህይወት ተስተካክሎልሽ መኖር ማለት ያ የመጨረሻ ማለት አይደለም። እንዲም ርቆ ሄዶ ከቤተሰብ ናፍቆት ምርቀሽ ከሁሉ ነገር እንትን ሆነሽ ይህን አይነት ነገር ሊያጋጥም ይችላል እና በጣም በጣም ልቤን ሰብሮታል። በጣም አሳዝኖኛል።
ይሄ ጥቃት ከደረሰ በኋላ ኒውዮርክ በአጠቃላይ አሜሪካ እንዴት ተቀየሩብሽ? ኒውዮርክ እንዴት ተቀየረች ፈለቁ?
ኒውዮርክ እስከ መጨረሻው ነው የተቀየረው። አሁን በዚህ በኮቪድ የድፍን ዓለም ህይወት ተለውጧል። ኒውዮርክ በዛ በሴፕቴምበር 11 ጉዳይ በቃ ልክ ይሄን አሁን የተለወጠውን ያህል የኒውዮርክ ላይፍ ተለውጧል። እንደ ድሮ አይደለም። በጣም በሰው ላይ በጣም ብዙ ጫና አምጥቶበታል። ያንን አውቃለሁኝ። በማንም ሰው ላይ በአካባቢው በነበረውም የኒውዮርክ ነዋሪ ለሆነውም ህይወትን ብዙ ለውጦታል።
እንግዲህ ወይዘሮ ፈለቁ ክፍሉ ይህንን ያሳለፍሽውን ዘግናኝ ተሞክሮ ለአድማጮቻችን ለማካፈል ፈቃድሽ በመሆኑ በአድማጮቻችን ስም እጅጉን አድርጌ አመሰግናለሁ። በዚህ አጋጣሚ ለወገኖችሽ ለቤተሰብ የምታስተላልፊው የአዲስ አመት መልእክትም ካለ?
እሺ። ለኢትዮጵያውያን ወገኖቼ በሙሉ አዲስ አመት የሰላም፣ የፍቅር፣ የጤንነትና እንደ ድሮ ሆነን የምንኖርበት አመት እንዲያደርግልን የምንጊዜም ጸሎቴ ነው፣ ምኞቴም ነው። እንኳን ለአዲሱ አመት አደረሳችሁ እላለሁ። ሁሉ ጭንቀት አልፎ፣ ሁሉ ፍርሃት አልፎ በሰላም የምንኖርበት በሰላም እንደ ድሯችን የምንቀጥልበት ዘመን እንዲያደርግልን የምንጊዜ ምኞቴ ነው። አመሰግናለሁ። ቴንክ ዩ።